ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 25 እና 31 ሜትር ባንዶች
ዘወትር በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት የሚያሰማውን ፕሮግራም አሁን ጀመረ።
እናቶች ኢትዮጵያ ውስጥ በጣም የተጎዱ ስላሉ እውነት ለመናገር የእናቶች ቀን ከተባለ ለነሱ ለገጠሪቱ እናት ቢሆን በጣም ደስ ይላል። ቀኑ ደግሞ ተከብሮ ብቻ ማለት ሳይሆን እነኝን እናቶች ድጋፍ ማድረግ፣ መጎብኘት፣ ማበረታታት፣ ማየት።
እናቶች ያላባት የሚያሳድጓቸው ልጆች አሉ። በተለይ ውጭ ያለን አሁን ቡና የምንገዛበትን ገንዘብ ብናቆመው እና ቡናውን አፍልተን ብንጠጣው ስንት ብር እናተርፋለን እና ብዙ ማድረግ እንችላለን።
ግንቦት 6 2015 ዓመተ ምህረት ዛሬ እዚህ ዩናይትድ ስቴትስ ውስጥ እናቶችና እናትነት የሚከበሩበት የእናቶች ቀን ነው።
የሰማችኋቸውም የእናቶች ቀን እንግዶቻችን የሜሪ ጆይ ኢትዮጵያዋ ሲስተር ዘቢደር ዘውዴና እዚህ ዩናይትድ ስቴትስ ነዋሪ የሆኑት ሲስተር ወጋየው ከተማ ናቸው።
እናቶች በሙሉም እንኳን አደረሳችሁ።
ፈሪቆን ዘቢደር ጥሩ ክስከሳ ስታረክ በየደጥቱን ስትጀምር እንባ ይወርዳል። ጥሩ ስታይ አንድ ጊዜ እንደው ጦሜዳ ላይ ቦታውን አልጋችሁ ጥሩ ተቀምጦ ይመለከታታል። ያውች ይከቆስና ሲዱ ካለበት ጀርባ ይርፋል። ኦርኬስትራው ለጥ ሲል እሷ ቆማ ማይኮን ይዛ ሲገሉ በደ ከመንበር ላይ ትራለች። ይህን እያየ ጦርት ሙዚቃውን ትቶ ወዳን ሄዶ ብቻ ይገባው
ሄሮትን እንግዲህ አሁንም የሰራዊቱ አባል ከዋኩበት ጊዜ ጀምሮ ነው ማቃት። ለማንም ግልጽ የሆነ ነው። ስራዎቹ አሁሉ ዘመን ተሻጋሪዎች ለብዙ ሳንቲሶች ሮል ሞዴል ሆና የቆየች ሰው ነች።
አንጋፋዋ ተወዳጇ ድምፃዊት ሄሮት በቀለ ከትናንት በስቲያ አርብ በተወለደች በሰማንያ ዓመቷ ከዚህ ዓለም በሞት ተለይታለች።
ተናጋሪዎቹም እውቁ ሁለገቡ አበው ከያኒ፣ ተስፋዬ አበበና
ኮማንደር ሊቀመኳ ሳየለ ናቸው። የቀድሞዋን የሙያ አጋራቸውን የረጅም ጊዜ ወዳጃቸውንም ሄሮት በቀለን ሕይወትና ስራ እያስታወሱን አብረውን ያመሻሉ።
አዲስ አበባን ውሃ ጠማት በውሃ ጉዳይ ዙሪያ ትኩረት ያደረገ ወግ
እናደራለን።
እናስተልን እንደምን ሰነበታችሁ ክብራትና ክብራን የፕሮግራማችን ተከታታዮች፣ የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታየነን ከዋሽንግተን ዲሲ ሳምንታዊ ሰላምታችንን እናቀርባለን።
እሁድ ከሆነ ምሽቱ የራዲዮ መጽሔት ነው ሰዓቱ።
አሁን የሰዓቱን የዓለም ዜና እናስቀድማለን። ጠብቁን።
እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። በማዕከላዊ ሶማሊያ የሸበሌ ወንዝ ሞልቶ አካባቢውን በማጥለቅለቁ በተከሰተ የጎርፍ አደጋ 200,000 ሰዎች መፈናቀላቸውን የክልሉ ባለስልጣን አስታወቁ። በሂራን ክልል በልደወይን ከተማ የዘነበው ዝናብ በከተማዋ የሚኖሩ ነዋሪዎች ቤታቸውን ጥለው እንዲወጡና በጎርፍ በተጥለቀለቁ ጎዳናዎች ላይ እቃቸውን በጭንቅላታቸው ተሸክመው መጠለያ ፍለጋ እንዲጓዙ አድርጓቸዋል። የሸበሌ ወንዝ ሞልቶ በልደወይን ከተማ በማጥለቅለቁ ወደ 200,000 የሚጠጉ ሰዎች ተፈናቅለዋል ያሉት የሂራን ክልል ምክትል አስተዳዳሪ ኦስማን ሁሴን ቁጥሩ ሊጨምር እንደሚችል አመልክተው ተፈናቃዮቹን ለመርዳት የተቻለው ሁሉ እየተደረገ መሆኑን ገልጸዋል። አክለውም በጎርፍ አደጋ እስካሁን 3 ሰዎች መሞታቸውንም አመልክተዋል። ይህ የጎርፍ አደጋ የደረሰው ከዚህ በፊት ታይቶ የማያውቅ ድርቅ በሚሊዮን የሚቆጠሩ ሶማሌዎችን ለረሃብ አጋለጠበትና ሀገሪቱ ባለፉት 10 ዓመታት ከእስላማዊ ታጣቂዎች ጋር ትግል እያደረገች ባለችበት ወቅት ነው። የሱዳን ተዋጊዎች በካርቱም ጎዳናዎች ላይ ከባድ ውጊያ ማካሄዳቸውን የከተማዋ ነዋሪዎች ገለጹ። ሁለቱ ወገኖች ዛሬ እሁድ በሳውዲ አረቢያ የሚያደርጉትን ውይይት በቀጠሉበት ወቅት ውጊያ መካሄዱ ሲቪሎችን ለመጠበቅ የገቡትን ስምምነት አለማክበራቸውን ያሳያል። የሱዳን ጦር ሰራዊትና ፈጥኖ ደራሹ ድጋፍ ሰጪ ኃይሎች RSF ባለፈው ሐሙስ በመርህ ደረጃ ተኩስ ለማቆም ስምምነት ካደረጉ ወዲህ ውጊያው በካርቱምና አካባቢው እንዲሁም በዳርፉር ክልል መካሄዱን የቀጠለ ሲሆን ቅዳሜ ጠዋት የነበረው ውጊያ ግን ካለፉት ሁለት ቀናት የባሰ እንደነበርና አርኤስኤፍ የሚያንቀሳቀሳቸው ታንኮች በግሉህ ይሰሙ እንደነበር የ28 ዓመት ዕድሜ ያላት የከተማዋ ነዋሪ ሃኒ አህመድ ለአሜሪካ ድምጽ ገልጻለች። ከአንድ ወር በፊት ውጊያው ከተቀሰቀሰበት ጊዜ አንስቶ በመቶዎች የሚቆጠሩ ሲገደሉ ከ200 ሺህ በላይ ወደ ጎረቤት ሀገሮች ተሰደዋል። 700 ሺህ የሚሆኑ ደግሞ በሀገር ውስጥ በመፈናቀላቸው በአካባቢው ባሉ የቀጠናው ሀገሮችም ያለመረጋጋት እንዳይፈጠር ስጋት ደቅኗል። በጅዳ የቀጠለው ውይይት አሁን ያለው ስምምነት እንዴት መከበር እንደሚችል በመወያየት የሚጀመር ሲሆን በቀጣይ በሲቪሎች የሚመራ መንግስት መመስረት የሚያስችል መንገድ የሚከፍት ዘላቂነት ያለው የተኩስ ማቆም ስምምነት መድረስ በሚቻልበት ጉዳይ ላይ እንደሚወያዩ ባለስልጣናት ገልጸዋል። ቱርክ ዛሬ እሁድ ፕሬዝዳንታዊና የፓርላማ ምርጫ ያካሄደች ሲሆን በምርጫው የሚሰጠው ድምጽ በአስርት ዓመታት ውስጥ ባልታየ ሁኔታ የተጠጋጋ ሊሆን እንደሚችልና ውጤቱ በሀገር ውስጥም ሆነ በዓለም አቀፍ ደረጃ ተጽዕኖ ሊኖረው እንደሚችል ተገምቷል። የምርጫው ውጤቱ ቱርክን ከ20 ዓመታት በላይ የመሩትን የፕሬዝዳንት ሪሲፕ ጣይብ ኤርዶጋንን የፖለቲካ ጣፋንታ የሚወስንም ሆኑም ተገልጿል። በእሁዱ ምርጫ ከፍተኛ ህዝብ እንደሚሳተፍበት የሚጠበቅ ሲሆን በዓለም ዙሪያ ከፍተኛ ህዝብ ተሳትፎ የታየበት ምርጫ ሆኖ ሊመዘገብ እንደሚችልም ይጠበቃል። የዋጋ ግሽበት ከ40 ከመቶ በላይ በደረሰበትና የኑሮ ውድነት ከፍተኛ ችግር በፈጠረባት ቱርክ የኢኮኖሚ ሁኔታ ለአብዛኞቹ መራጮች ዋነኛ ጉዳይ ሲሆን አንዳንድ መራጮች ደግሞ ዲሞክራሲ ዋና ጉዳያቸው መሆኑን ይገልጻሉ። ኤርዶጋን በመጨረሻው የምርጫ ዘመቻቸው ቀን ባደረጉት ንግግር የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በዚህ ምርጫ ከስልጣን ሊያባርሯቸው እንደሆነ በመግለጽ ከሰዋቸዋል። ዋሽንግተን በበኩሏ በምርጫው ወቅት የማንንም ወገን እንደማትደግፍ አስታውቃለች። ከቅርብ ዓመታት ወዲህ በቱርክና በምዕራብ አጋሮቿ መካከል የነበረው ግንኙነት አንካራ ከሞስኮ ጋር ያላትን ግንኙነት እያጠበቀች በመሄዷና በዲሞክራሲ ዙሪያ ስጋት በመፈጠሩ እየተበላሸ ሄዷል። የኤርዶጋን ተቀናቃኝ የሆኑት ኪሊችዳሮግ በበኩላቸው ቱርክ ከምዕራባዊ አገሮች ጋር ያላትን ግንኙነት ለማደስ ቃል ገብተዋል። በመጨረሻም ጀርመን ኪየቭ የሩሲያን ወረራ ለመከላከል የምታደርገውን ውጊያ ለማገዝ 3 ቢሊዮን ዶላር የሚያወጣ አዲስ ወታደራዊ እርዳታ እንደምትሰጥ ይፋ ማድረጓን ተከትሎ የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ በርሊን ውስጥ ከጀርመን መሪዎች ጋር ስብሰባ አካሂደዋል። የጀርመን ፕሬዝዳንት ፍራንክ ዋልተር ስቴንሚየር ለዘለንስኪ በርሊን በሚገኘው መኖሪያ ቤታቸው አቀባበል ያደረጉላቸው ሲሆን በሁለቱም ወገን የሚወከሉ 4 አማካሪዎችን ጨምሮ ውይይት ለማካሄድ ቀጠሮ ተይዞላቸዋል። የጀርመን ቻንስለር ኦላፍ ስኮልዝም እንዲሁ የሁለትዮሽ ንግግር ከመካሄዳቸው በፊት ለዘለንስኪ በወታደራዊ ክብር አቀባበል አድርገውላቸዋል። ዘለንስኪ አከን ወደ ተባለች የጀርመን ከተማ በመጓዝ የአውሮፓ ህብረት ለዲሞክራሲ ትልቅ አስተዋጽኦ ላደረጉ ሰዎች የሚሰጠውን ሻርላማይን የተሰኘ የክብር ሽልማት እንደሚቀበሉም ይጠበቃል። አድማጮች ለሰዓቱ ያዝናቸው ዜናዎች ይህን ይመስሉ ነበር። ከቀሪዎቹ የእሁድ መሰናዷችን ጋር መልካም ቆይታ።
በድጋሚ ጤና ይስጥልን፣ እንደምን አመሻችኋል ክቡራትና ክቡራን አድማጮቻችን።
እሁድ ግንቦት 6 2015 ዓ.ም ምረት የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታዬ ነን። ዛሬ እዚህ ዩናይትድ ስቴትስ እናቶችና እናትነት የሚከበሩበት የእናቶች ቀን ነው።
እለቱን ተንተርሶ የጋበዝናቸው ሁለት ባለሙያ በበጎ ፍቃድ ስራቸውም የሚታወቁ እናቶች አሉን።
እናቶች በሙሉ እንኳን ለዕለቱ በሰላም አደረሳችሁ። ዛሬ በመላው ዩናይትድ ስቴትስ የእናቶች ቀን እየተከበረ ነው። እለቱ በየአመቱ እንደ አውሮፓውያን የዘመን አቆጣጠር በግንቦት ወር ሁለተኛው እሁድ ላይ ይውላል።
የእናቶች ቀን በዓል ጠንሳሽ አና ጃርቪስ የምትባል የዌስት ቨርጂኒያ ግራፍተን ከተማ ነዋሪ እንደሆነች ይነገራል።
አና ጃርቪስ የራሷ ልጆች ያልነበሯት ቢሆንም እናት ለልጆቿ ስለምትከፍለው መስዋዕትነት የእናት ቀን ተብሎ ልትከበር ይገባል ተነበረ።
እናም በ1908 ዓመተ ምህረት እንደ አውሮፓውያን የዘመን አቆጣጠር ነው ጊዜው ግንቦት ወር ውስጥ የመጀመሪያው የእናቶች ቀን በትውልድ ከተማዋ በዌስት ቨርጂኒያ ግራፍተንና በወቅቱ ትኖርበት በነበረው ፊላደልፊያ ውስጥ አዘጋጀች።
የእናት ቀን ኦፊሴላዊ በዓል ሆኖ የሚከበርበት ዕለት እንዲመደብለት ለጋዜጠኞች፣ ለፖለቲከኞች፣ ለአብያተ ክርስቲያናት ደብዳቤ የጻፈች ስትወተውት ቆየች።
በ1912 ዓመተ ምህረት አሁንም እንደ አውሮፓውያን ነው የዘመኑ ቀመር በርካታ የአሜሪካ ከተሞችና ግዛቶች በየዓመቱ የእናቶች ቀን መከበር ጀመረ። አናም የእናት ቀን ዓለም አቀፍ ማህበር የተባለ ተቋም አደራጅታ ዘመቻዋን ቀጠለች።
በ1914 ህልሟ እውን ሆነላት። በወቅቱ ፕሬዚደንት ውድሮ ዊልሰን ፊርማ በየዓመቱ በፈረንጆች ግንቦት ወር ላይ ሁለተኛው እሁድ ላይ እንዲከበር የቀረበው ህግ ጸደቀ።
የአና ጃርቪስ ሐሳብ ልጅ ሁሉ የየራሱን እናት ስለእናትነቷ እንዲያከብር እንጂ እናቶች በሙሉ በጠቅላላው ይከበሩ ብላ አልነበረ። ምና ቀኑን የሰየመችው የእናቶች ቀን ሳይሆን የእናት ቀን ብላ ነበር።
በቀጠሉት ዓመታት በበዓሉ እርሷ ከተነሳችበት ዓላማው ይበልጥ አበባ፣ ከረሜላ፣ ካርድ፣ ሌላ ሌላም ስጦታ መለዋወጡ እየጎላ መምጣቱ አና ጃርቪስን አሳዘናት።
በዓሉን ትርፍ ማግኛ ያደረጉ የአበባ፣ የኬክና የሌሎችም ስጦታዎች መደብሮችን በአደባባይ ታወግዝ ጀመረ። በፍርድ ቤት እየከሰሰችም ከወላጆቿ በወርስ ያገኘችውን አብዛኛውን ገንዘቧን ለጠበቃ ከፍላ እንደጨረሰች ተጽፏል።
ለመንደር ዘሪያ ያህል ይህን ካል በተከታዩ ዜማ ወደ እናቶች ቀን እንግዶቻችን እንሻገር።
ቻችን የሜሪ ጆይ ኢትዮጵያ መስራች ሲስተር ዘቢደር ዘውዴና የዩናይትድ ስቴትስ ሲስተር ወጋየው ከተማ ናቸው።
የብዙዎች እናቶች ማለት እንችላለን የሜሪጆ ኢትዮጵያ መስራች ሲስተር ዘሊደር ዘውዴ እንዲሁም እዚህ ዩናይትድ ስቴትስ ፔንሲልቬኒያ ክፍለ ግዛት ላንካስተር ከተማ ነዋሪ የሆኑት ሲስተር ወጋዮ ከተማ ናቸው። ሁለታችሁንም እንኳን ለእናቶች ቀን አደረሳችሁ በደህና እንላለን።
እናመሰግናለን።
ሁለታችሁም በአጋጣሚ የህክምና ባለሙያዎች ናችሁ፣ የብዙዎችም እናቶች ናችሁ ቆንጅት እንዳለችው፣ ወዲሁም ደግሞ የሙያ አጋሮችም ናችሁ። እርስ በርስም መልካም ምኞት መቀያየር ትችላላችሁ።
ሲስተር ወጋዮ እንኳን አደረሰሽ። እንኳን ለእናቶች ቀን እግዚአብሔር በሰላም አደረሰሽ። እኔ ቆንጅትም እንኳን ለእናቶች ቀን በሰላም አደረሰሽ።
እናመሰግናለን። ልምድም ለመለዋወጥ እንግዲህ ሲስተር ዘቢደር ወደ 30 ዓመት በላይ ህፃናትን፣ ቤተሰቦችን፣ እናቶች፣ አባቶች፣ አረጋውያንን በመርዳት የሚታወቁ ናቸው። ሲስተር ወጋየሁም እንደዚሁ ብዙ ስራ በትውልድ ከተማቸው እየሰሩ ያሉ ናቸው። ልምድም ለመለዋወጥ መተዋወቁ ጥሩ ይመስለኛል አሉላ።
ትክክል ብለሻል ቆንጅት። ሲስተር ዘቢደር ለስራ ጉዳይ ከኢትዮጵያ ወዲህ ወደ ዩናይትድ ስቴትስ በመጡበት ነው ያገኘናቸው። መልካም አጋጣሚ የፈጠረውም ቢሆን በዓሉን እያከበሩ እንደሆነ ተስፋ አድርጋለሁ። ሲስተር ዘቢደር በርሶን ጀምርና ወደ ሲስተር ወጋየሁ እንሄዳለን። እንደሚያዩት የእናቶች ቀን እዚህ ዩናይትድ ስቴትስ ውስጥ ትልቅ ስፍራ የሚሰጠው በዓል ነው። ትውልደ ኢትዮጵያውያኑም ቢሆን በአብዛኛው ማለት ይቻላል ለእናትነት ክብር የተሰየመ እንደመሆኑ በልዩ ስሜት ያከብሩታል። እርሶ ቀደም ብዬ እንዳልኩት በዓሉ እየተከበረ ባለበት ወቅት በዚህ ሰዓት እዚህ በመሆኑ ይልቁንም ደግሞ እንደ ብዙዎች እናትነቶ መልካም ስሜቱ ይጋባም እንደሆን ምን የተለየ ስሜት አሳድሮቦት ይሆን? በዓሉ በኢትዮጵያ ውስጥ የተለመደም ባይሆን
በዓሉ የተለመደ አይደለም ኢትዮጵያ። ብዙ ጊዜ ፌስቡክ ላይ ነው የምናየው። ስለዚህ ለኔ ያው እንግዲህ የተለየ ስሜት ይሰጠኛል እንደሌሎች ቀን ብዬ አላስብም። እዚህ በጣም ይከበራል እና እዚህ ደስ ይላል። እዛ ግን ገና ነው፣ ገና እየተጀመረ ያለ ነገር ነው።
ሲስተር ወጋየሁ እርሶ በዓሉ ያለበት ሀገር ነው ያሉት፣ ሲስተር ዘቢደር በመመላለስ በርቀት የሚያውቁትን ደስ ይላል ብለውናል። በእርግጥም ለእናት ክብር ይገባልና ወደምትረዷቸውና ከሙያችሁም ከበጎ አድራጎት ስራችሁም ጋር የተያያዙ ጥያቄዎች ከማንሳታችን በፊት እንኳን አደረሰዎትና ለሶስት ይሄ የእናቶች ቀን ምንድን ነው?
በጣም አመሰግናለሁ። እናቶች ለሆኑ በሙሉ በዚህ አጋጣሚ እንኳን በሰላም ለእናቶች ቀን አደረሳችሁ ማለት ፈልጋለሁ። እናትነት ማለት ለእኔ መቆረስ ማለት ነው። ሶስት ልጆች አሉኝ፣ እግዚአብሔር ይሰጠኝ። አሁን አድገዋል። እናቴም ደግሞ እዚሁ አጠገቤ ቅርቤ ያለች እና ብዙ ሳክሪፋይስ አድርጋ ነው እዚህ ያደረሰችኝ እናቴ። ወይዘሮ ክቤ ሀብቱ ትባላለች። ኢትዮጵያዊ ጀግና ሴት እናት አለችኝ። ከሁሉ በላይ ደግሞ የእናትነት ሚስጥር የገባኝ አሁን እግዚአብሔር እርቶን 10 እናትና አባት የሌላቸው ልጆች ሀረር ላይ እናሳድጋለን እና በሄድኩ ቁጥር ሲጠሩኝ ራሱ እናቴ እያሉ ነው የሚጠሩ። የእናትነት ጥልቀቱ እና ያለኝ ፍቅር ለልጆቹ ትልቅ ቦታ ደርሶ ለማየት ምሻው በሙሉ ይሄን የእናትነት ነገር እግዚአብሔር ሰውን ሴቶች ሲፈጥራት እናት አድርጎ ነው የፈጠራት፣ ብንወልድም ባንወልድም። እና ሚስጥሩ በጣም ጥልቅ ስለሆነ ይህንን እድል ስላገኘሁ እና እናት እንደሆነ እግዚአብሔር ስለረዳኝ በይበልጥ አመሰግናለሁ። ይሄ ነው የኔ አንደርስታንዲንግ የእናትነት።
ወደ ሲስተር ዘቢደር እንለፍና ሲስተር ዘቢደር እንግዲህ የብዙዎች እናት ሆነው ነው የሚታወቁት፣ በእርሶስ በኩል ምን ይላሉ?
እንግዲህ ሲስተር እንዳሉት የእናቶች ቀን መከበሩ ትልቅ ጥቅም አለው። በተለይ ለቤተሰብ ምሰሶ የሆነችውን እናት እንኳን አደረሰሽ ለአመቱ ብሎ ማክበር ቀላል ነገር አይደለም። ሪኮግኒሽን መስጠት ነው እና መከበሩ ትልቅ ጠቀሜታ አለው። ያው እኛ ሀገር ባህሉ ስለሌለ እዚህ ከነጮቹ ወደዛ ስለሄደ ብዙ ትኩረት አልሰጠነውም እንጂ በጣም በጣም መከበር ያለበት ቀን ነው። ብዙ ቀኖች አሉ፣ ግን እዚህኛው ላይ ብዙ ትኩረት አልተሰጠም እና መስዋዕትነት የከፈሉ ብዙዎች አሉ። የራሳቸው ልጆች አልሆኑ የሚያሳድጉ በብዙ መንገድ ሴት በጣም ብዙ መስዋዕትነት ትከፍላለች እና እችን እናት እንኳን አደረሰሽ ብንል ትልቅ ነገር ነው። በጣም በጣም
በጣም ጥሩ። እንግዲህ ይህንን ጥያቄ ለሁለታችሁም ነው ማነሳው። እንደ እናት በግል ካለው ኃላፊነት በተጨማሪ ለብዙዎች እንደናት ሆኖ የማገልገል ቁርጠኝነት እንዴት ነው? ቀላል ስራ አይደለምና የጽናታችሁ ምንጭ ምንድነው? ሲስተር ዘቢደር ጀምሩልን እስኪ።
እንግዲህ ከናት ከቤተሰብ የወረስነው ነገር ነው። እኔ ከናት የወረስኩት መጽናት ነው። እዚህ ያደረሰኝና እናት የደግበም ሆኗ ከሷ የወረስኩት እንደገና ሜልጆ ተቋቁሞ ደግሞ እዛ የምናቸው ህጻናት ብዙ እናት የሚያስፈልጋቸው የሚሰጡሽ ፍቅር የሚሰጡሽ ፈገግታ የሚገርም ነው። የሚገርም ፍቅር ስለሚሰጡ ያ እያበረታታን ነው እንግዲህ ለሰላሳ አመት የቆየ ነው። እንደገና ደግሞ ያደጉ ልጆችን ስናገኝና እናታችን ሲሉን ሲሳሱልን ለኛ በጣም ደስ ይላል። የምናየው ነገር እያበረታታን ነው እዚህ ደረጃ የደረስነው እና እኔ የሚሰማኝን ስሜት ሁሉ ቢሰማው ደስ ይላል በጣም እና ትልቅ መስዋዕትነት ከፍለን እንግዲህ እዚህ ደርሰናል። ለዚህ ሙለታ ደግሞ የከፈለ ልጆቻችን የምናሳድጋቸው ትልቅ ቦታ በጣም ብዙ ፕሮፌሽናሎች አሉ መልሰው ሀገርን የሚጠቅሙና ያ እያበረታታን ነው እንግዲህ እዚህ የደረስነው።
ይህንኑ ጥያቄ ወደ ሲስተር ወጋየሁ ላምጣውና በኮቪድ-19 በጣም በገና ጭምር ከዚህ ካሉበት ከተማ እርዳታ የመድኃኒትም የሌላም እርዳታ እየሰበሰባችሁ ይዛችሁ ወደ ሀረር ትሄዱ ነበር። ሰው ከሰው መገናኘት በሚፈራበት ጊዜ ከዚህ እስከ ሀረር ድረስ ይሄዱ ነበርና የዛ ጽናቶ ምንጭ ምንድነው?
ዋናው ቁም ነገር እኔ ልጅ ሆኜ አያቴ ናት ያሳደገችኝ እና ብዙ ጊዜ ጎረቤት ነበር አብሮ የሚያሳደገን እና ያን ሳይ ነው ያደግኩት። እና ሴቶች ደግሞ ሲጠቁም በልጅነቴ አንዳንድ ሁኔታ ላይ አይ ስለነበረ ያ ሸክም በጣም በውስጤ ነበረ እና እናትና አባት የሌላቸውን ልጆች ተጠንቅቆ ማሳደግ የሚለው ነገር በልጅነቴ የመጣ ነገር ነው፣ በውስጤ የነበረ ነገር ነው። ያው በሰዓቱ እግዚአብሔር እንዲሆን አደረገው እና እነዚህ ልጆች ተጠንቅቀን ጠብቀን ንጽህናቸውን ጠብቀን ለወግ ለማድረግ ለማድረስ ሁሌ የምጓጓው ነገር ነው እና ያው ትልቁ ሚስጥር አንድ ነገር በልባችን ውስጥ ይኖራል፣ ግን ወደ ፍጻሜ የሚያወጣው እግዚአብሔር ብቻ ነው። ሰው በራሱ አይችልም። እንዳልሽው በኮቪድ ጊዜ ራሱ ቀላል አልነበረም፣ ግን በቃ እግዚአብሔርን ታምነን እነዚህ ልጆች ለኛ ኃላፊነት ስለሰጠን ሄድን። ያው የምንፈልገውን ነገር ሁሉ እያደረግን ያው እንግዲህ አሁን በየአመቱ በተራ ነው ከባለቤቴ ጋር የምንሄደው። እስካሁን ደርሰናል እና ልጆቹም እያደጉ ነው። በሞራልም በአካልም በጥንቃቄ እያደጉ ነው እና ይሄ ከህብረተሰቡ የወረስነውን ነገር መልሰን እየሰጠን ነው ያለ ነው። ይሄ ምንም ከኛ ያመጣነው ነገር አይደለም እና ስለዚህ ያሳደጉኝ በልጅነት ጊዜ ጎረቤቶቻችን ሁሉ በዚህ አጋጣሚ ላመሰግን ወዳለሁ። ለምን ከነሱ የቀሰምኩት ነገር ስለሆነ እና ኢትዮጵያዊነት ትልቁ ሚስጥር ይሄ ነው። ብቻችንን አይደለንም፣ ከጎረቤት ጋር ነው የምናድገው፣ ከህብረተሰቡ ጋር ነው የምናድገው።
አሉላ እናቶችን አገለላችሁኝ እንዳትል
እናቶች ቀን የእናንተ ቀን ነው። በዛ ላይ ደግሞ አድማጮች ብዙዎች በተመስጦ የሚከታተሏችሁ ይመስለኛል። ከቆንጂት የሚለጥቅ አንድ ጥያቄ ላንሳ። ሲስተር ወጋየሁ በግል በዚህ በዩናይትድ ስቴትስ ባለ የህይወት ፈተና በጣም ፈታኝ የሆነ አኗኗር ነው የሚኖረው። ህጻናት መርዳቱን ጨምሮ የውሃ ጉድጓድ ቁፋሮ ንጹህ ውሃ ለማያገኙ ታደርጋላችሁ፣ በተጨማሪ ደግሞ የነጻ ህክምና አገልግሎት ትሰጣላችሁ። ሲስተር ዘቢደር በጣም ረዘም ያለ ጊዜ የቆየ ድርጅቶ በጣም የተጠናከረ የሙሉ ጊዜ ህይወቶንም ስራውንም የሰጡበት መሆኑ ይታወቃል። እንዲያውም አንድ ጋዜጣ ከጥቂት አመታት በፊት የ1.5 ሚሊዮን ታዳጊዎችና አረጋውያን ወላጅ ይሎታል የድርጅቱ የሚሰራውን ስራ። ምናልባትም ከዛ ከፍ ወዳለ ቁጥር ደርሳችሁ ይሆናል። ጊዜው በጣም አስቸጋሪ ነው። ከተለምዶም በብረታ ፈተና ውስጥ እየታለፈ ነው። በተለይ በኢትዮጵያ ያሉ እናቶች ምን አይነት ፈተና አላቸው ብሎ መጠየቅ እስኪገድ ድረስ ነው። የእናትነት ጽናትን ቆንጅት አንስታለች። ጦርነት፣ መፈናቀል፣ ረሃብና ጉስቁልና በበዛበት በዚህ ሰዓት እርዳታ የሚሰጠውም ያን ያህል የሚፈተን ይመስለኛል። ሌላ ቀርቶ ከውጭ ያለው ብዙ እንደሚረዳ አንዱን ከአንዱ ማወዳደር እስከሚያስቸግረው ድረስ እንደሚበረታ እረዳለሁ፣ ችግሩ ብዙ ነውና። ነገር ግን በእናንተ እይታ ሲስተር ዘቢደር ከሶ ጀምሬ ወደ ሲስተር ወጋየሁ ሄዳለሁ፣ በእናንተ እይታ ያቀማቸው ማድረግ የሚፈልጉ እናቶችን እንዴት ያስቧቸው ይላሉ? ከሚገባቸው በግልጽ ከሚታወቀው ባሻገር እሱ ከብዙ እናቶች ይበልጡንም ደግሞ ችግረኛ እናቶች ጋራ ይሰራሉና ያያሉና።
አዎ በጣም እኛ 16 ከተማ ነው የምንሰራው እንዳልከው። እኛ ታርጌቱ በጣም ሰፊ ነው። አሁን ደግሞ ኢትዮጵያስ እንደሚታየው በጣም ብዙ እናቶች ወደ ጎዳና እየወጡ ነው። ሴት አረጋውያን ወደ ጎዳና እየወጡ ነውና በጣም ያሳዝናል። የተፈናቀሉ ወደ ከተማ እየመጡ ነው። በየመጠለያው ሄደን ስናይ በጣም ብዙ ሴቶች ተጎዱ አሉ፣ የተደፈሩ ብዙ፣ መስዋዕትነት ለቤተሰብ የተከፈለ ልጆቻቸውን ያጡ በጦርነቱም በመፈናቀሉ መንገድ ላይ እና ብዙ እናቶች ኢትዮጵያ ውስጥ በጣም የተጎዱ ስላሉ እነሱን እኔ ይሄ ቀን ለእነሱ ቢሆን ነው እውነት ለመናገር የእናቶች ቀን ከተባለ ለእነሱ ለገጠሪቱ እናት ቢሆን በጣም ደስ ይላል። ብዙ ለህይወት ለልጆቻቸው ለቤተሰብ መስዋዕት የሚከፍሉ እናቶች አሉ እና እነሱ ይህን ቀን ለእነሱ ቢሆን ደስ ይላል። ቀኑ ደግሞ ተከብሮ ብቻ ማድለፍ ሳይሆን እነኝን እናቶች ድጋፍ ማድረግ ባለን ነገር ከፍቅር ጀምሮ የምንሰጠው ብዙ ነገር አለን እና በየቦታው ያሉ የተቸገሩትን የእናቶችን ቀን ምክንያት በማድረግ መጎብኘት፣ ማበረታታት፣ ማየት በጣም ትልቅ ጥቅም አለው እና ኢትዮጵያ ችግሩ ብዙ ነው። ብዙ ግን ካልተረዳዳን የትም አንደርስም። የበለጠ እየሰፋ ነው የሚሄደው። ዛሬ ጎዳናው በተቸገሩ ሰዎች ተጥለቅልቋል እና ካልተረዳዳን በጣም ከባድ ነው ወደፊትን ስናስብ።
መልካም ሲስተር ወጋየሁን ልጠይቅና የእናቶች ቀን ሆኖ ደግሞ ቆንጅት እንዳጠፋ ቶሎ መመለስ አለባት ከጥያቄው ጋራ። ሲስተር ወጋየሁ በግል ጥረቶ የሚያረጉትን ቆንጅት አንስታልናለች። እንደርሶም ተሞክሮ ሌሎችም ምን ሊያደርጉ ይችላሉ? በተለይ ደግሞ ሲስተር ዘቢደር የገለጹትን አይነት አሳዛኝ ሁኔታ ውስጥ ያሉ እናቶች፣ በገጠር ያሉ የተፈናቀሉ፣ ብዙ መከራ የደረሰባቸው ከሌላ ጊዜም በተለየ ሁኔታ ውስጥ ነውና አገርም ህዝብም ያለው እርሶስ ምን ሊደረግ ይቻላል? እንዴት ያስባቸው ይላሉ? ያችን ያቅም ለመርዳት የሚቻልበትን ሁኔታ በተመለከተ
ምንድን ነው ትልቁ ሚስጥር? ምንድን ነው እህቶቻችንን እንደ ራሳችን አድርገን ማሰብ ብንችል። አሁን እናቶች ያላባት የሚያሳድጓቸው ልጆች አሉ፣ በብዙ ችግር የሚያሳድጓቸው ልጆች አሉ እና ይህን አረቱ ብዬ ለማለት ሳይሆን አሁን ከአንድ ጓደኛዬ ጋር ሲሐረር አዲስ አበባ ላይ ሚስቱ ሞታበት ልጆች ብቻውን የሚያሳድግ አንድ ሰው አለና ሁለታችን እናዋጣና ለወር ቀለብን የሆናቸው ነገር እንልካለን። በተለይ ውጭ ያለን ወገኖች ኢትዮጵያኖች፣ እናቶችም ይሁን አባቶች፣ ትልቁ ሚስጥር ምንድን ነው? ስለ እውነት እንችላለን መርዳት። ብዙ አንድ ሰው አንዳችን ብንረዳ ይታያችሁ እና የተቻለንን ያህል መዘርጋት ልንችል። አሁን ቡና የምንገዛበትን ገንዘብ ብናቆመውና ቡናውን አፍልተን ይዘን ብንጠጣው ስንት ብር እናተርፋለን? እና ብዙ ማድረግ እንችላለን። እና በትንሹም እዚህ ጋር እኛ ሳክሪፋይስ ካደረግን በብዙ እዛ ያሉትን ወገኖቻችን መርዳት እንችላለን። እና ትልቁ ቁም ነገር ምንድን ነው? ለወንድሞቻችን እና ለእህቶቻችን ለእናቶቻችን የመቆረስን ነገር ከራሳችን አልፎ የመስጠትን ነገር ራሳችን ብናለማምደው ውጭ ያለን ኢትዮጵያኖች ኢትዮጵያን አይደለም አፍሪካን ማስተዳደር እንችላለን ብዬ ያን ያህል ጉልበት አለን ብዬ እገምታለሁ። እና መተባበር እና አብሮ መስራት ብንማር ምስጥሩ እዛ ጋር ያልቃል። ይሄ ነው የኔ ሀሳብ።
ሲስተር ዘቢደር ወደ ዩናይትድ ስቴትስ በዚህ በአሁኑ ጉዞ የመጡትም ከሜሪ ጆይ ስራ ጋር በተያያዘ ነው እና እስቲ ትንሽ ያካፍሉን ስለሱ።
አዎ እኔ እንግዲህ ወደ የመጣሁት ምንድን ነው እዛ በተለያም በቅርቡ የጎዳና እናቶችን የሚያጠቡ ልጅ ይዘው የሚለምኑትን ነጻ ቤት ዶክተር እያሱ የሚባሉ እያሱ ኃይለስላሴ ነጻ ቤት ሰጥተውን በእሱ 15 እናቶችና 15 ህጻናትን እንደ ፓይለት ፕሮጀክት ከጎዳና ላይ አንስተን ነበር ከኤስዩኤስ ቪሌጅ እና ከኢትዮ ቴሌኮም ድጋፍ አግኝተን እና ችግራቸውን ካየን በኋላ ትልቅ ካምፔን ሰጥተን ነበረ። በስካይላይት ሁሉንም ከሚኒስተር ጀምሮ ያሉትን ጠርተን ተወያየን እና ፊልም አቅርበን ነበር እዛ ላይ ሪል ላይፋቸው። ያንን ያዩ ፓስተር እንዳለ ወልደ ጊዮርጊስ እና ቄስ ሙሉነ ታዬ እኛም መሳተፍ አለብን ብለው በጣም አዝነው ወደ እኛ ጋር መተሽ
ፈንድሬዝ እናደርጋለን ብለው ጠሩ። ከዛም ደግሞ ያን በጣም ምትረዳን መስከረም ብላቸው እና ባለቤቷ ዶክተር ዮሐንስ የኤርሞንት ክሊኒክ ባለቤቶች እኛም አትላንታ ላይ ፈንድሬዝ እናደርጋለን ብለው ችግሩን ካዩ በኋላ አትላንታ ላይም እንደዚህ ፈንድሬዚንግ ኢቨንት አዘጋጅተው ከበበው ገዳና ነው ወደዛ ማህሌት አበራ ወደዛ እንሄዳለን ፈንድሬዝ ለማድረግ ነው የመጣነውና ቅድም ሲስተር እንዳለችው ሁሉም ሰው ችግሩን የኔ ችግር ነው ብሎ ቢሰማ ዛሬ ጎዳና ላይ አንድ ልጅ አናይም ነበር። አሁን የተጀመረው የሃይማኖት አባቶች አሉ እንቅስቃሴ ሁሉም ጋር የተጀመረው ለክነ ፓስተር እንዳለም እና ዶክተር መሰረት ነቄስ እንደ መስከረም ብላቸው እና ዶክተር ትግስት ለሰገዳ አትላንታ ላይ በጣም ትልቅ እንቅስቃሴ ተጀምሯል። ሁሉም ከተማ ላይ ይሄ ቢደረግ እነዚህን ነምለው ችግሩን በጣም መቅረፍ እንችላለን። ዛሬ አዲስ አበባ ላይ መንግስት ያቀረበው ጥናት 80,000 የጎዳና ተዳዳሪዎች አሉ አዲስ አበባ ላይ ብቻ። ስለዚህ ይሄ ደግሞ እየጨመረ ነው የሚመጣውና በጣም አደጋ አለው። በጣም እና ልጆቹን አነጋገማቸዋል በጣም ያሳዝናሉ። ካልተረዳዳን ድረስ ችግር ይኖራል። እኛ እንግዲህ አንድ ያስወራ ለአንድ ጎዳና ተዳዳሪ ብለን የመጣ ነው። እንግዲህ ቀላል ነው 600 ብር በወር ነው ለአንድ ህፃን እኛ የምንጠይቀው ወይም ለአንድ አዛውንት ጎዳና ላይ ለወጡ። ይሄ ደግሞ በእናንተ $10 ነው። ከዛም በላይ እናንተ መርዳት ትችላላችሁ እና ዲያስፖራውም ይህንን ነገር እንደው ትኩረት ሰጥቶ ወደ ሀገሩ ሲገባ ሁሌ በመኪናውን የሚሰብር እንዲህ የሚያስቸግረውን ህፃን ከማየት ድጋፍ አድርገን በትብብር በካምፔን እኛ ናሽናል ሙቭመንት ነው የጀመርነው። ልጆች ከቀያቸው ተነስተው ወደ አዲስ አበባ ወደ ቅርብ ከተማ እንዳይወጡ እዛው የሚያድጉበትን ነገር ከክልሎች ጋር ሁሉ እየተነጋገርን ነው። እዚህ ላይ ሁሉም ቢሳተፍ ደስ ይለናል። በዚህ አጋጣሚ ፓስተር እንዳለን ቄስ ምንታየን እንደዚህም መስከረም በላቸውና ባለቤቷን ዶክተር ዮሐንስን እና ዶክተር ትግስት ለሚሰደድና የቀሩት ተባባሪዎች ሁሉ መክበቡ ገዳ እና ማህሌት አበራን በጣም ላመሰግን ወዳለሁ።
መልካም። እንግዲህ የችግሩን መጥናትና መበርታት ያህል የሲስተር ዘቢደርም ድርጅት ያንን ያህል እየጠነከረና ደምንም ተቋቁሞ እያደገ ይመስላል። የእናቶች ቀን ዘና ብሎ እናቶች የሚከበሩበትን ያህል ደግሞ በቁም ነገርም የታጀበ ሌሎችም ያቅማቸውን እንዲረዱ የሚጠይቅ ሐሳብ ጭምር ነው ከልምዳችሁ ያካፈላችሁት። ቆንጅት መልካም እናቶች ቀን ላንቺ ለባልደረባይም ለእንግዶቻችን ሲስተር ዘቢደርና ሲስተር ወጋየሁ ልበልና የመጨረሻ ጥያቄ ከሌለሽ አመስግነን እንለያቸው።
እሺ በጣም አመሰግናለሁ አሉላ። እንግዲህ እሁድ ቀን ባለብህና መሳለስ ጋብዘኛ አልቻልኩ ወደ ሰኞ እናዞረው።
ወደ ሰኞ ተዛዋዋል ሰኞ ያዝልኝ።
መልካም ሲስተር ዘቢደር ዘውዴ እንዲሁም ሲስተር ወጋየሁ ከተማ ሁለታችሁንም እንኳን ለእናቶች ቀን አደረሳችሁ እንላለን። እናመሰግናለን እጅጉን አድርገን።
እንኳን አደረሳችሁ በጣም እናመሰግናለን። Thank you.
ዝግጅታችን ይቀጥላል። አብራችሁን ቆዩ። አሁን ወደ መታሰቢያ ዝግጅታችን ይሆናል የምንዘልቀው።
ስመጥርና ተወዳጁ አድምጻዊት ሂሩት በቀለ ባደረባት ህመም በህክምና ስትረዳ ቆይታ በተወለደች በ80 አመቷ ከትላንት በስቲያ አርብ ግንቦት 4 2015 ነው አዲስ አበባ ከሚገኘው የመኖሪያ ቤቷ ያረፈችው።
በኢትዮጵያ የዘመን አቆጣጠር ከ1952 ዓመተ ምህረት አንስቶ ካገለገለችበት የፖሊስ ሰራዊት የሙዚቃና የቲያትር ክፍል በጡረታ እስከተገለለችበት እስከ 1987 ዓመተ ምህረት ድረስ በነበሩት 35 አመታት ውስጥ
በ38 የሸክላ ቅጂዎችና 14 ካሴቶች የታተሙ ከ200 በላይ ሙዚቃዎችን ከሙዚቃ አፍቃሪዎች ጆሮ አድርሳለች።
ሂሩት ፊቷን ወደ መንፈሳዊ ህይወት ካዞረች በኋላም ለተከተሉት አመታት በርካታ መንፈሳዊ መዝሙሮችን ዘምራለች።
የሂሩትን ህይወትና ስራ ለመዘከር ገና ከሙዚቃ ህይወት ማለዳው አንስቶ የሚያውቋት ሁለት ወዳጅ የሙያ ጓደኞቿን ጋብዘናል።
እውቁ ሁለገቡ አበው ከያኔ ተስፋዬ አበበ ለማህበረሰብ ባበረከቱት የላቀ አስተዋጽኦ የክብር ዶክትሬት ማዕረግም ተሰጥቷቸዋል።
የተለያዩ የሙዚቃ መሳሪያዎች ተጫዋቹ አንጋፋው የሙዚቃ ሰው ኮማንደር ሊቀመቋስ አየለም ሌላው እንግዳችን ናቸው። ያበበ በኢትዮጵያ ኪነ ጥበብ ውስጥ ትልቅ ቦታ ያለው ስም ነው። አሁን ለምንነጋገርበትም ውይይት ምናልባትም ከመነሻው ጋር የሚገናኝ ዕውቀት አለዎት ያጫውቱናል። ሌላው የሙያ ሀጋሮ ኮማንደር ሊቀመኳስ አየለ ቆንጅት ስማቸው እንደሚያደናግር ገምታለሁ ጠይቂያቸው ነበር። ሌሎችም እንደሚጠይቁ ገምታለሁ። ኮማንደር ማረጋቸው ነው ሊቀመኳስ ስማቸው። ተወዳጇን ድምጻዊት ሂሩት በቀለን ለማስተዋወስ ህይወትና ስራዋን ለመዘከር የተዘጋጀ ፕሮግራም ላይ ነጋበዝናችሁ። ባለፈው አርብ ከዚህ ዓለም በሞት የተለየችው አንጋፋዋ ድምጻዊት ገና ከማለዳው የሙያ ጅማሬዋ አንስቶ ከሚያውቋት ሰዎች ውስጥ ናችሁ። እንዲያውም እንደ ተረዳሁት በጣም ለየት ባለ ሁኔታ ገና ከመጀመሯ ከአንድ በላይ የኪነ ጥበብ ቡድኖች ይፈልጓት እንደነበረ በምድር ጦር ሙዚቃ ቡድን ውስጥ ተከጥራ ፖሊስ እንደወሰዳት ተረድተናል። ያን ለየት ያለ ሁኔታ ማናቀናበረው እንዴት ተደረገ? አቶ ተስፋዬ ለመሆኑ አጀማመሯን እንዴት ያስታውሱታል? ምናልባትም በምድር ጦር ሙዚቃ ቡድን ውስጥ በተከጠረች አጭር ጊዜ ውስጥ እንዳወቁ ኋላም ወደ ፖሊስ ኦርኬስትራ በመጣችበት መንገድ ላይ እጆ ሳይኖርበት እንዳልቀረ ነው የተረዳሁት። ስለዚያ ጊዜና ሁኔታ ምን ይነግሩናል? በዚህ ምን እንደረደረ
ጥሩ
ነገር ነው የተከተለው። ያን ስታኔ ከወሰናችሁ በኋላ
ባሪ ከተራ ከመርፈጂ አይደስ ከተራ ፕራኒ ምጣረው የራቻ የማስፋታ ከተራው ወደ ጾም ወክል ወክራ። ስለዚህ አንድ ለቀን ልጅ በቀልፈን ወሰናለን። ለላታ አላከረው ነበር ይሁን ለገር ማታ በፓትሮል ምክንያት ወደ ሲሄድን ፖሊስ በሻንጣ ይዛ ቶሎ ብላ መኪና ሲልክ ደላረግን ይዘናት አራተኛ ፖሊስ ጣቢያ ሄድን። ያፈይታ ከመዝግባ በፖሊስ እየተፈለገች ነው። ፖሊስ የተወሰደች ይህን ነገር አሰጣ። ለምን ግዴታ ተወሳሰ ተፈልጎ አይደለም? ያው እንጂ ሰርካ ነው የታዘችው ምናምን ነገር። ከዛ ይዘና ኮርስ ፎቶግራፍ ይሄድን ለብቻ ቦታ ተጥሎላታል። ዶክመንት ፎቅ ላይ ያሪት ተማምለ ተይቶበት የተወሰነ ወራት ኮርስ ተጥቶ እና እዛ ውስጥ ከባናት አንድ ሻምበል ጦር ተመደበ። ለኪነታው ጦሩ ምን ያህል አክሮት እንደነበረው ያን አንድ ሻምበል ጦር ተመደበ። ተራ እየገባ እሷን ይተብተረ ሄደ። ጧት ሙዚቃ ክፍል ይገናኘደ። ሁለት ዜማ ባስቸኳይ ፈጠራ ተደረገ እና ፍቅረ ሰላም አክሊለች የሚልና አንድ ሌላ ዜማ ጳጉሜ ማታ ይዛ እንድትቀርብ ተወሰነ። አሁን ቤቶ ሁሉ እናስገባት። ምድር ጦር ከእኛ ጋር ነው የተመደበው። ከእኛ ጋር ጦር ውስጥ እንዲገባ እና አዳራሽ ውስጥ ገብቶ መሰራቸውን አስቀምጠው ቆሞ ይጠባበቃል። አገራ ማን ነው ወስደው ግራገ እንዴት አደረገን? በኦዲየንስ በኩል ውስጥ ተጨበረ። ሁለት ጁዶ የተማሩ ጥበቅ በተደረገው ላይ ያኔ ካራቴ የለም ጁዶ ነው የሚባለው ይዘዋት በስቴጅ ጠርዝ ጋር እንድትቀረበደ ከረዋ ሲደርስ ሰዎቹን ሻለቃ ወርቅ ነዘለቀ ነበረ። እሱ አሁን አንድ ዜና ብርቅ ሆነ ድምፃ እንዳቀርብላቸዋለ ነው ተናገረ። ወደ ስቴጅ የሚበር ተከፍቶ ገባ። ተከናጣ ተከና ገብታ ሰባት ህይወት ነች። ገባ ምንም ማድረግ አልችልም። ግ የኛን የሰርቪስ መኪና በወጣ ገድ ድቀተብ አድርጎ ሚኒስቴር ፖሊስ በጦር ሰጠው ሰራጭ ችግር ይፈጥሩ እና ሄሮት ሁለቱንም ዘፈን ከሰራች በኋላ ጥራት እንዲጠፈረግ ራሴ ከፋ በዛ በገባችንበት መንገድ ይዘዋት ወደ መኪና ሁለቱ ስራ ከሰራች በኋላ ይደገም ሲበላውም እየጮ እና ከዛ ወደ ኮልፍ ተደራሽ ይዘዋት ሄዱ። ሁለት ዜማ በከብረተሰቡ ጋር ወቀች። ከዛ በኋላ በማግስቱም እንደገና የኛም ወታደሮች እዛ ለፈኛ ባጃዊ ገብታ እንደፈን ከሄደ በዚህ አይነት ሰው ሄሮት ወቀን የሚሰራት ጀመረ።
አቶ ተስፋዬ፣ ነገሮች ተቀራራቢ ወይም ተከታታይ በሆነ ጊዜ ውስጥ የተፈጸሙ ይመስላሉ። ይሁንና በስምምነትም ቢሆን ቀደም ብለው እንደተረኩልን ፖሊስ ጠልፎ እስኪወስዳት ድረስ ለቀድሞ ቀጣሪዋ የምድር ጦር የሙዚቃ ቡድን አደባባይ እየተጫወተችው የምትታወቅበት ስራ የለም።
በሬዲዮ ነው የምትታወቀው። ያረሸረኝ
የፖሊስ ኦርኬስትራን ተቀላቅላ በዚህ ለየት ባለ ሁኔታ ውስጥ ባጭር ጊዜ አጥንታ ለዘመን መለወጫ ከተጫወተቻቸው ሁለት ዜማዎች ያንዱን ጠቅሰው ነበር አቶ ተስፋዬ።
ፍቅሬ ሰላም አክሊለች የዓለም ገጸ በረከት ነች። የዓለም መንግስታት ጉባኤ ይጥራል ለሰላም ተካዬ ሰላም እንዲኖር ባለም ፍቅር ምናምን እያለች ነው። እንደውም አፍሪካ አዳራሽ መሪዎች ሲመጡ ተመርጦ በፖሊስ ኦርኬስትራ አቅርበዋለች። ያ አፍሪካ ሁለተኛው ጉባኤ ነው እንደዚህ ነበረ። በዚህ ነው እንግዲህ ሄሮት ከተቀጥሎ ከተለያዩ ስራዎች ሰራ። ወዲያውኑ ኢትዮጵያ የሚለውን ዜማ ሰራሁላት። አሁን በዓለም ውስጥ ከተኛ ኢትዮጵያ መዝሙር ነው። ኢትዮጵያ ህዝብ መዝሙር ነው። በቃ
ትክክል ነው። ሁለተኛ ህዝብ መዝሙር መባል የሚችል ደረጃ ከፍተኛ እውቅና ያገኘ ነው። ወደኋላ ላይ ሌሎች ስራዎቿንም እናነሳሳለን። ቆንጅት፣ የስልኩ መስመር ቀደም ሲል አልሰማ ብሎኝ ስለነበር ምን ያህል መከታተል እንደቻልሽ እርግጠኛ አይደለሁም። መስመሩ ተስተካክሎ አቶ ተስፋ ያጫወቱንን የመስማት እድል ኖረው ሲሆን
የሚገርምህ ነገር ካንተ ፈገግታ በሳቅ ስታጅባቸው ደስ የሚል ትዝታቸውን እያካፈሉን እንደሆነ ተረዳሁ እንጂ በጣም አዝናለሁ። የአቶ ተስፋዬ በደንብ አልተሰማኝም። ካንተ ስሜት ለመረዳት ችያለሁ። እንደ ቆንጅት ምን ነው ዝም ማለት? እንሳቸውም እንዳይገረሙ።
አድማጮች፣ የስልክ መስመራችን አስቸጋሪ ነው። በተለያየ ቦታ ሆነን የብሮቻችንን በሁለት መስመሮች ይዘን ነው። የኢትዮጵያ ስልክ መስመር አስቸጋሪ ስለሆነ እዚህኛውም ላይ ያጠላል። ለማንኛውም ቀደም ብለው አቶ ተስፋዬ አበበ እንዴት ወደ ፖሊስ ኦርኬስትራ እንደገባች በጣም አስገራሚ ድራማ ነው ያጫወቱን። አንቺ ወደ ኮማንደር ሊቀመኳስ ብትወስጂን።
እሺ፣ ስላጠላለፉ ማስረጃ ሰጥተውም ከሆነ መቼም ወደ 50 አመት ዞሮ
አያስከስሳቸውም። የተገኘው ውጤት ይታወቃል። ከዛ በኋላ የመጣች ህይወት እንድትፈጠር ምክንያት ሆኗል።
እንዴት ይሻሙባት እንደነበረ ነው የሚያሳየው።
ትክክል።
ወደ ኮማንደር ሊቀመኳስ እንሂድሳቸውም ከልጅነት እስከ ውቀት ነው የሚያውቋትና ሂሩትን እንደምን ያስታውሷታል?
አመሰግናለሁ። ያው ሂሩትን እንግዲህ ያው እኔም የሰራዊቱ አባል ከዋኩበት ጊዜ ጀምሮ ነው ማቃት። እኔም እንዳጋጣሚ የሆኑ በኦርኬስትራው ዲፓርትመንት አብረን ነበር የምንሰራው። ባልደረባ ሆኜ ነው የቆየሁት እስከ ቅርብ ጊዜ ድረስ። እና በማቃት ሳቢያ ሂሩት እንግዲህ ለማንም ግልጽ የሆነ ነው። የተው ማንም ሰው የሚያደንቃት ስራዎቿ ሁሉ ዘመን ተሻጋሪዎች፣ ብዙ ሳንቲስቶች ሞዴል ሆና የቆየች ሰው ነች። ምንም የምመሰክረው
ግሩም። ምንድን ነበር እርሶ የድርሻው በሙዚቃ ቡድን ውስጥ?
ኪቦርድ ተጫዋች ነበርኩኝ፣ ትራንዴ ተጫዋች ነበርኩኝ። ሙዚቃ ቀናብራለ ሙዚቃ ጫወታለ። ያንን በምሰራበት ጊዜ የእሷን ስራ ሁሉ አጅቤ ሰርቻለሁ። ያላት ተፈጥሮ ለሙያዋ ታታሪ፣ ትልቅ ሰው፣ ሙያዋን አክባሪ፣ ከምትሰራው ስራችን ለመድረክ የሚቀርቡ ነገሮችን በሙሉ በጥራት የምትሰራ ሰው ነች። ለዚህ ነው እስካሁን አንቱታ አግኝታ የቆየችው።
መልካም። አቶ ተስፋዬ አሁን ደግሞ ወደ እርሶ እንመለስ። ቀድም ጠቀስ ያደረጓትን የህዝብ መዝሙር ለመሆን የተቃረበ ስራዋን ጨምሮ በርካታ ዘፈኖችን ዘፍናለች። ታሪኳን እንደተመለከት ነው ከ200 በላይ ዘፈኖች፣ 38 በላይ የሸክላ ቅጂዎች፣ ከ10 በላይ በካሴት የታተሙ ስራዎች አሏት። እዛ ውስጥ እንግዲህ ቀደም ብለው እንደነገሩን ገና ከጅማሬው ጀምሮ የነበሩ ነውትና የእርሶን ድርሰቶች ብዙ እንደተጫወተች ዋናው ስራ ተደርጋ የምትታየው ኢትዮጵያንም እርሶ እንደደረሱ ነው የተረዳ ነው። እስኪ ያጫውቱን ስለ ኢትዮጵያም ራሱ ያዘፈን እንዴት ተሰራ? የትኞቹን የድርሰት ስራዎች ለሂሩት ሰጡ?
እንግዲህ ኢትዮጵያ ከሚለው ህይወት እንደሸክላ እስካሁን ድረስ የሚደነቅላት እዚህ አይነት ትልልቅ ስራዎች አሉ የሚሰጣው። ከዚያ በፍቅር ዘፈን ደግሞ በነጭራሎች ቁጭ በጣም የሚመስለው ወዘተ ብዙ ስራዎች ሊታሳተፍ በጣም እስካሁን ድረስ ዘመን ጋር የሆኑ ዘፈኖች እዚህ በላይ። እኔ ግን በሂሩት ላይ ጎልቶ የማየው ሀገራዊ ዜማ ስትጫወት ነው። በተሪፎር ሜዳ ሄዳለ ጦሩ ቅስቀሳ ስታደርግ በሄደ ጥፋትን ስትጀምር እንባ ይወርዳል። ጦሩ ስታይ ሲገሉ ከድንባሩ ላይ አልፏል ያደረ ተጋዳይ የሞትም አልሞትም ስሙ ያው ነው ለዘላለሙ። ኮዳ ጀበርና በወገቡ ተከው ድረስ ቆዩ ለሀገሩን አገራይቶ አልሷል ታሪክ ታንሽሰው ወዘተ። እንዲህ ያለ ሲዘም ጦሩ ራሱ ግን ያ አንድ ጊዜ እንደወጡ ሜዳ ላይ ቦታውን አለጋቸው ጦሩ ተቀምጦ ይመለከታታል። ጥፋ ብላይ ነው ኦርኬስትራው አለ እና ዲያፋንተንና ጌታቸው ሞክራ ሟች አባት አሉ ጭረጠቅስ ተጫወቱ። እነሱ ሽገላውን አባቶ እያጀባት እየሰሩ እያሉ ሰው አንቧዩ ተሰሰ ሲገሉ ከድንበሩ ላይ ስትል ያውቸር ይተኮሳል። ከጠላቱ ግን ይተኮስና ያሰጁ ካለበት ጀርባ ይርሳል። እኔ ራሴ እዛው ነበር በአጋጣሚ ኦርኬስትራው ለቅ ሲል ሰው ቆመ ማይኮን እዛ ሲገሉ በደ ከድንበሩ ላይ ትላለች። ይህን እያየ ጦሩት ሙዚቃዎቹ ሰው ወዳሁ ሄደ ወደ በቻ ይገባው እየፈጠረ እስከዚህ ድረስ ከስካሽ እስከዚህ ድረስ መስዋዕትነት መጥቀሰል ጀድታች ቀደም ሲልም በአድባሪ ጦርነት ጊዜ እንደዚ ከኛ ዶክተር ጥራውን ጋር ታሪክ ሰርታለች እና በዚህ በኩል በጣም በጣም አስደናቂ ነው። ከዚህ በላይ ደግሞ የሀገሪቱ የባህል አምባሳደር ነች። የህንድ ተፈል ሲጫወት እንደዛል ሀገራ አለም አቀፋዊ ነች ተማለ ይህስ በቀለ ባጭሩ ሁለገብ ነች። ጋዷርም ደግሞ የገበት አርቲስት ነች። አብረት ከተቀመጥከ ትቀምጠን በጣም ነው ምትገልጅ።
ለመታሰቢያ የምናጫውታቸውን ዜማዎች ከየአልበሞቿ ላይ ትፈላልግ አሉላ። የአድናቂዎቿን አስተያየትም እንደዚሁ ወረድ እያልኩ ቃኘት እያደረግኩ ነበርና አንድ አድናቂዋ አሁን ቀደም ብሎ አቶ ተስፋዬ ሲገልጹልን ከነበረው አኳያ የተናገሩትን ላካፍላችሁ ብዬ ነው። እንዲህ አሉ። በአፍላ ዘመናችን ፍቅርን ዘርተሽብን ከዛም ሀገርን ለመጠበቅ ወደ ተሰማራንባቸው ስፍራዎች ሁሉ ፍቅረኞቻችንን እንዳንዘነጋ ወዳለንበት በመምጣትና በማዝናናት እንዲሁም በአዳዲስ ስራዎችሽ በካሴት ባለንበት በመድረስ የምድር ጦሩንም የአየር ኃይሉንም የባህር ኃይሉንም ሰራዊት ፍቅር በመኮትኮት አብረሽ እንኖረሻል። ከእያንዳንዱ የጦር ኃይል ሰራዊት ኪስ ውስጥ የማትለይ በየባህሩ በየበረሃው በየዋሻው ውስጣችንን የምታድሺ ስናልፍ ብቻ ከውስጣችን የምትወጪ እህታችን ነሽ። እኛም በተበተንን ጊዜ አንቺም ሁሉን ትተሽ ወደ ፈጣሪሽ መመለስሽም በራሱ
የራሱ ታሪክ ይኖረዋል። ሂሩት በቀለ የዘመናችን አብሮ ተጓዥ በዛኔው ኢትዮጵያዊ ፍቅር እወድሻለሁ ያሏትን አንድ አድናቂ ቃል ላካፍላችሁ ብዬ ነው አሉላ።
ቆንጂት በጣም ግሩም ማስተዋሻ ነው የጻፉት እኚህ አድማጭና አድናቂዋ። አድማጮችም ጋር ማድረሳችን ጥሩ ነው። ጊዜና ቦታውን የሚከስት ይመስላል። በዚያ ቦታና ጊዜ የነበሩ ምናልባትም ያን ስሜት የሚጋሩት ሊሆን ይችላል። ቀደም ብሎ አቶ ተስፋዬም እንዳጫወቱን በተለይ የጦር ሜዳ ውሎን የሚመለከተው በርከት ያሉ ጥያቄዎችም አሉን። ቆንጅት ያንቺ ጥያቄ ይቅደም።
ለዚህ ውይይት ስንዘጋጅ አሉላ ነግሬህ ነበር በጣም ከምወዳቸው ዜማዎቹ አንዱ ተይነረዳዳ የሚለው ከመስፍን ኃይሌ ጋር የተጫወተችው ነው። ያለፍኩኝ አዳምጠዋለሁ በእውነት በጣም ነው የምወደው። እና ማን ይሆን የደረሰው አቶ ሳ ያስታውሳሉ?
ግራሱ ተስፋብ
ግራሱልን ባለማወቅ ያፈርኩኝ
ማወቅ ይመጣል። ትክክል ነው። የዜማ ውስጥ ደራሲ ማን ይሆን?
የታለቃ ተገኝ ገብሽ ኮሎኔል ሆኖ ኤርትራ ቡድን የሞተ ነው። እስካ ሰው ነበር። በኋላ ደግሞ ገባ።
አድማጮች የተወዳጇን ድምጻዊት ሂሩት በቀለን ዜና አረፍ ተከትሎ ህይወትና ስራዋን ለመዘከር ከሁለቱ አበው ክያንያን ጋር የጀመርነው ወግ አላበቃም። ሙሉን ቃለ ምልልሳችንን በድረገጻችንና በማህበራዊ ገጾቻችን ላይ እናኖራለን። አሁን ግን ለማህበረሰብ ባደረጉት አስተዋጽኦአቸው የክብር ዶክትሬት የተቀበሉትን አቶ ተስፋዬ አበበንና ኮማንደር ሊቀመኳስ አየለን እናመሰግናለን። እግዚአብሔር ይስጥልን።
አሉላ እንግዲህ በእኛ የሥራ ጠባይ አንዳንዴ እንደሚገጥመን ቀኑ ግድ ባላቸው ዝግጅቶች የተነሳ ለዛሬ የያዝነውን በእቅዳችን መሰረት ልናስኬድ የምንችል አይመስልም።
ልክ ነሽ ቆንጅት። ከሶስቱ እንግዶቻችን ጋር ላደረግነው ደርዝ ላለው ሰፊ ወግ ፍቅርን ሰዓት አንጻር የሚበቃ ጊዜ ያለ አይመስልም። ባይሆን ታዲያ ይዘቱን ብናስተዋውቅና ቀጠሮ ሰጥተንና ተቀብለን ብናሳድር ምን ይመስልሻል?
እንደሱ በቀጠሮ ባጭሩ አሰምተን ብንመለስ መልካም ነው አሉላ። አዲስ አበባን ውሃ ጠማት ለቅንብሩ የሰጠነው ርዕስ ነው።
ስር የሰደደውን የአዲስ አበባ ከተማ የንጹህ ውሃ እጥረትና አንዳች መላከ ወዲው ካልተበጀም በጥቂት ዓመታት ውስጥ ሊከሰት የሚችለውን
አሁን ካለውም የከፋ ሁኔታና መፍትሄ ያላቸውን አማራጮች የመረመረ የውሃ ጉዳይ አዋቂዎች የተሳተፉበት የውይይት መድረክ ተንተርሶ የተሰናዳ ቅንብር ነው።
አሁን አዲስ አበባን ውሃ ጠማት በሚል የተቀናበረው ዝግጅት በመጪው ፕሮግራማችን ይቀርባል። እንድትከታተሉን ከወዲሁ ተጋብዛችኋል።
ንጉሴ አክሊሉ የመስኮቱን መከፈት እየተጠባበቀ ነው።
የዛሬ 15 ቀን ወይ ጊዜ ዛሬ ደግሞ አልማዝ ባለፈው 15 ቀን ፕሮግራም ከድምጻውያኑ ከኩኩ ሰብስቤና ከመምህር ጊታሪስቱ መስፍን አበበ ጋር ባለም አቀፍ ሰራተኞች ቀን ሜይዴ በስራ ሰዓት መከበር ጥያቄ መነሻነት ወይ ጊዜ ስንላመሸን ዛሬ ደግሞ ለዘመኑ ቴክኖሎጂ ምስጋና ይግባውና አልማዝ አልማዜ አትለኝ ሁልጊዜ እያለ የሚጫወተውን መራዊ ዮሐንስን መስኮቴ ሲከፈት ይዤ ብቅ አልኩ። እንዴት ሰነበታችሁ? ጊዜ ሰዓት ብቻም ሳይሆን እድሜም ነው የሚለውን ማስታወሻውን ያስነበበኝ ደግሞ ከዛሬ 60 ዓመት በፊት የትምህርት ቤት ጓደኛዬ የነበረው ብሩ መዝገቡ ነው። እንደ ብሩ መዝገቡ ማስታወሻ ጊዜ እድሜ ነው፣ ጊዜ ልምድ ነው፣ ጊዜ ምርት ነው፣ ጊዜ ሀብት ነው። ምን ይሄ ብቻ? ጊዜ ህይወት ነው። ጊዜ ለሰው ልጆች ሁሉ እኩል የተሰጠ ሀብት ነው። ጊዜ ለድምጻዊ መራዊ ዮሐንስ ግን የፍቅር ሰዓት ነው። ወይ ጊዜ ባሳለፍነው ሚያዝያ 27 ቀን 82ኛ ዓመት የልደት በዓሉን ያከበረው ማህሙድ አህመድ ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል እያለ አንጎራጉሮልናል። አዎ ጊዜ ሁሉም ነገር ነው። ጊዜ ሁሉም ነገር በአንድ አፍታ በአንድ ላይ እንዳይከሰት የሚጠብቀን ልዑክ ነው፣ መልእክተኛ። ጊዜ ወራጅ ወንዝ ነው ደስ ሲል። ጊዜ ህይወትም ነው አቤት ሲያሳስብ ሲያተጋ። ጊዜ መስተዋት ነው። ጊዜ ሁሉ ነገር ነው። ጊዜ የፕሮግራምም የሰዓት ገደብ ነው። እኔም ታዲያ እዚህ ላይ ዝግጅቴ ላብቃ። የዛሬ 15 ቀን እንገናኝ።
ንጉሴ አክሊሉን ለዝግጅቱ እናመሰግናለን።
ውድ የራዲዮ መጽሔት አድማጮች ለምሽቱ ያሰናዳነውን በዚህ መቋጨታችን ነው።
የኢሜይል አድራሻችንን ለማስታወስ horn@voanews.com፣
የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን።
የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22፣ በ25 እና በ31 ሜትር ባንዶች
እንዲሁም በኢትዮሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መስሄት አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታዬ ነን። በዚሁ ተሰናበትን።
ሰላም
ተናደሩ ለበታዬን እንዳናል ጎታ ታያና ረዳዳ አይለራ
ጎዳና